ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ከአንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የሩሲያው አቻቸው ቭላዲሚር ፑቲን ከትላንት በስቲያ የዓለሙን መድረክ ለረጅም ጊዜ ሲያነታርካቸው በቆዩ የሶሪያና የዩክሬን ግጭቶች ላይ ያሏቸውን ልዩነቶች ለማስረዳት መጠቀማቸው ተዘግቧል። መሪዎቹ ከጠቅላላ ጉባኤው ትይዩ ተገናኝተው ሲነጋገሩ አብዛኛውን ጊዜ የወሰዱት በሁለቱ ጉዳዮች ላይ መሆኑም ተመልክቷል። በዕለቱ አብይ ርዕስ ዝርዝሩን እንመለከታለን። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የዛሬ ረቡዕ መስከረም 19 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ሲድራክ ፍራንክሊን ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የምሽቱ ዜና አዳነች ፍስሐዬ።
የናይጄሪያው ፕሬዚደንት የሀገሪቱን ነዳጅ ዘይት ሚኒስቴርን በቁጥጥራቸው ስር አደረጉ። የናይጄሪያ ብሔራዊ የፔትሮሊየም ኮርፖሬሽን በነዳጅ ዘይት ዋጋ ማሽቆልቆልና በሙስና ምክንያት እየተዳከመ ነው። ፕሬዚደንት መሐመዱ ቡሃሪ ታዲያ ራሳቸውን የፔትሮሊየም ሀብት ሚኒስትር ማድረጋቸውን ኒውዮርክ ከተማ ውስጥ ለሮይተርስ የዜና አገልግሎት ገልጸዋል። በብሔራዊ የፔትሮሊየም ኮርፖሬሽን ያለው የሙስና ሁኔታ የከፋ እንደሆነም ጠቁመዋል። ሀገሪቱ ከፍተኛ የጸጥታና የኢኮኖሚ ችግር በተጋረጠባት፣ ቦኮ ሐራምም ለስድስት ዓመታት ያህል ሀገሪቱን ሲያተራምስ ባለበት ወቅት ህዝቡ ቡሃሪን ለፕሬዝዳንትነት መረጠ። ስልጣን እንደያዙም አብዛኞቹን የሀገሪቱ ወታደራዊ መሪዎችን ከስልጣን አስወግደው በሌሎች ተክተዋቸዋል። የፈረንሳይ መንግስት የኮንጎ ሪፑብሊክ ፕሬዝደንት ዴኒስ ሳሱ ንጎሶ ቤተሰብ አባላት የገንዘብ ንብረትን እንዲይዝ ዳኞች ትዕዛዝ ማስተላለፋቸውን ፓሪስ ያሉ አቃቢያነ ህግ ጠቁመዋል። የዳኞቹ ውሳኔ በፈረንሳይ ባንኮች ገንዘብ ባስቀመጡ የአፍሪቃ መሪዎች ላይ ሲደረግ በነበረው የረጅም ጊዜ ምርመራ መሰረት እንደሆነ ሮይተርስ የዜና አገልግሎት ዘግቧል። ሳሱ ንጎሶ ለ32 ዓመታት ያህል በፕሬዝዳንትነት ስልጣን ቆይተዋል። ቤተሰቦቻቸው ሀብት ያካበቱት በትክክለኛ መንገድ አይደለም ይላሉ አቃቢያነ ህጉ። በፈረንሳይ የሚካሄደው ምርመራ የኢኳቶሪያል ጊኒ ፕሬዚደንት ቴዎዶሮ ኦቢያንግ ንጉዌንና የቀድሞው የጋቦን ፕሬዚደንት ዑመር ቦንጎን ኢላማ አድርጓል። ሁለቱም ያጠፋነው ነገር የለም ሲሉ አስተባብለዋል። ማሊ ውስጥ ታሪካዊ ህንፃዎችን በማፍረስ ተግባር ረድቷል የተባለ እስላማዊ አማጺ ዛሬ ለመጀመሪያ ጊዜ በዓለም አቀፍ የወንጀል ችሎት ቀርቧል። አህመድ አል ፋኬ አል ማህዲ የተባለው ሰው ማንነቱን ከገለጸ በኋላ ቃል ከመስጠት ተቆጥቧል። የዓለም አቀፍ የወንጀል ችሎት አቃቤ ህግ አል ማህዲ ከሶስት ዓመታት በፊት በሰኔና ሐምሌ ወራት ላይ 9 ታሪካዊ የመቃብር ህንፃዎችንና በቲምቡክቱ ከተማ የነበረ ታሪካዊ መስጊድን በማፍረስ ተግባር ተሳትፏል ወይም አስተባብሯል የሚል ክስ አቅርቦበታል። በዛን ወቅት እስላማዊ አማጽያን አብዛኛውን ሰሜናዊ ማሊን ተቆጣጥረው ነበር። አልማህዲ አንሳር ዲን የተባለው አማጺ ቡድን አባል እንደነበረና ቲምቡክቱን በመያዝ ተግባር ንቁ ተራ እንደነበረው የችሎቱ አቃቢያን ህግ ተናግረዋል። ሩሲያ ሶሪያ ውስጥ የአየር ድብደባ እንደጀመረች የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። የአየር ድብደባው የተጀመረው ፕሬዚደንት ቭላዲሚር ፑቲን የፕሬዚደንት ባሻር አልአሳድ መንግስትን ለመርዳት ወታደሮች እንዲላኩ ያቀረቡትን ጥያቄ የሀገሪቱ ምክር ቤት ካጸደቀ ሰዓታት ካለፉ በኋላ ነው። ዩናይትድ ስቴትስም እስላማዊ መንግስት ነኝ የሚለውን ኃይል ኢላማ በማድረግ የምታካሄደውን የአየር ድብደባ እንደምትቀጥል አስታውቃለች። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች፣ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለ የሰዓቱን የዓለም ዜና ዝርዝር ይዛ ትቀርባለች። አሁን ወደ ቀዳሚው የምሽቱ አብይ ርዕስ እንለፍ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የሩሲያ አቻቸው ቭላዲሚር ፑቲን ትላንት የዓለሙን የተባበሩት ድርጅት መድረክ ለረጅም ጊዜ ሲያነታርካቸው በቆዩ የሶሪያና የዩክሬን ግጭቶች ላይ ያሏቸውን ልዩነቶች ለማስረዳት ነው የተጠቀሙበት። መሪዎቹ ከጠቅላላ ጉባኤው ትይዩ ተገናኝተው ሲነጋገሩ አብዛኛውን ጊዜ የወሰዱት በሁለቱ ጉዳዮች ላይ መሆኑም ተዘግበዋል። ሚስተር ኦባማና ሚስተር ፑቲን በይፋ ተገናኝተው ሲነጋገሩ ከሁለት ዓመታት በኋላ የትላንት በስቲያው ለመጀመሪያ ጊዜ መሆኑ ነው። የአሜሪካ ድምፅ የዋይት ሀውስ ቤተ መንግስት ዘጋቢ አሩፐንዴ ያጠናቀረውን ሪፖርት ሰለሞን ክፍሌ ይዞ ቀርበዋል።
ፕሬዚደንት ባራክ ኦባማና የሩሲያው አቻቸው ቭላዲሚር ፑቲን ትላንት ማምሻው ላይ ከዘጠና ደቂቃ በላይ ወደ ወሰደው ውይይታቸው ሲያመሩ ጠንከር ያለ የእጅ ሰላምታ ተለዋውጠዋል። ሁለቱ መሪዎች ተገናኝተው የተወያዩት ስለ ሶሪያው ግጭትና ስለ ባሽር አልአሳድ አመራር የተለያዩ አስተያየቶችን ከሰጡ ከጥቂት ሰዓታት በኋላ ነው። ኦባማ በተባበሩት መንግሥታት ጠቅላላ ጉባኤ ላይ ሲናገሩ የሶሪያውን መሪ በየዋህ ሕፃናት ላይ ቦምብ የሚያዘንብ አምባገነን ሲሉ ጠርተዋቸዋል። በሶሪያ የፖለቲካ ሽግግር ለማምጣትም የዓለሙ ድርጅት ከአሳድ ውጪ በአንድነት እንዲሠራ ጥሪ አስተላልፈዋል።
ዩናይትድ ስቴትስ ኢዝ ፕሪፔርድ ቱ ወርክ ዊዝ ኤኒ ኔሽን including Russia and Iran to resolve the conflict.
United States ግጭቶቹን ለማብቃት ሩሲያና ኢራንን ጨምሮ ከማንኛውም ሀገር ጋር ለመስራት ዝግጁ ናት። ይህ ሁሉ ደም ከፈሰሰ በኋላ ግን ወደ ቅድመ ጦርነቱ ሁኔታ መመለስ እንደማይቻል መገንዘብ ይኖርብናል።
ሚስተር ኦባማ በዓለሙ መድረክ ላይ ይህን ከተናገሩ ልክ ከሁለት ሰዓት በኋላ ፕሬዚደንት ፑቲን ያንኑ መድረክ በመጠቀም እስላማዊ መንግሥት ነኝ የሚለውን የሶሪያ ነውጠኛ ቡድን በመዋጋቱ ረገድ በዩናይትድ ስቴትስ የሚመራውን ጥረት ተችተዋል። ሩሲያ ለሶሪያ ጦር ሰራዊትና መሪዋ የምትሰጠውን ወታደራዊ ድጋፍ በስፋት መቀጠሏም ትክክለኛ እርምጃ ነው ብለዋል።
ከሶሪያ መንግሥት ጋር አለመተባበሩ ግዙፍ ስህተት ይመስለናል። ፊት ለፊት ሽብርተኝነትን በመዋጋት ላይ በመሆናቸው ልንተባበራቸው ይገባል። በመጨረሻ ማረጋገጥ የምንችለው የእስላማዊ መንግሥቱን በትክክል የተዋጉ ያሉት የፕሬዝደንት አሳድ ኃይሎችና የኩርድ ምልሻዎች ናቸው።
ሁለቱ የዓለም መሪዎች በዩክሬን ሁኔታ ላይም ተወያይተዋል። ፕሬዝደንት ኦባማ የክሪሚያን በሩሲያ መወረርና በሀገሪቱ ምስራቃዊ ግዛት ድርጊቱ መቀጠሉንም አውግዘዋል።
We cannot stand by when the sovereignty and territorial integrity of a nation is flagrantly violated.
የአንድ አገር የግዛት አንድነትና ሉዓላዊነት በማን አለበኝነት ሲጣስ ቁጭ ብለን መመልከት አንችልም። ዛሬ በዩክሬን ለደረሰው ምላሽ ካልሰጠን ነገ እዚህ በተሰበሰብነው በማናችንም ሀገር ላይ ሊደገም ይችላል።
አንድ የዋይት ሃውስ ቤተ መንግስት ባለስልጣን ሲናገሩ ሚስተር ኦባማ እነዚህን ስጋቶቻቸውን ትላንት ማታ ከሚስተር ፑቲን ጋር በተወያዩበት ወቅትም አንስተው ሚኒስክ ላይ የተደረሰው የሰላም ስምምነት ተግባራዊ እንዲሆን ጥሪ አስተላልፈዋል ብለዋል።
ወደ ምሽቱ ቅንብሮች እንለፍ። ንግድና ምጣኔ ሀብት። የኢትዮጵያ መንግስት በኢንዱስትሪው ዘርፍ ምጣኔ ሀብቱን ለማሳደግ በርካታ ማጥጊያዎችን ወይም ለትጋት የሚሆኑ ሁኔታዎችን አስቀምጦ የግሉን ሀብት ተሳትፎ ለማሳደግ የያዘው ጥረት በርካታ እክሎች ተጋርጠውበታል ይላል ሄኖክ ሰማእግዜር በምጣኔ ሀብትና ንግድ ዝግጅት መንደርደሪያው። በዘርፉ የግሉ ተሳትፎ አሁንም አነስተኛ ነው። የምሽቱ ንግድና ምጣኔ ሀብት በኢትዮጵያ ኢንዱስትሪ ፖሊሲ ዙሪያ ከኢትዮጵያው የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ጋር በተካሄደ ውይይት ዙሪያ ነው የሚያተኩረው። አዘጋጅና አቅራቢው ቀደም ብዬ እንደጠቆምኩት ሄኖክ ሰማእግዜር ነው።
ማስጊያዎቹ ተመሳሳይ ናቸው ለውጭም ለሀገር ውስጥም፣ ግን ልዩነት የሚኖረው ለሀገር ውስጥ የሚያመርተው ለውጭ ለኤክስፖርት የሚያመርተው የበለጠ ማበረታቻ አለው። አንደኛ የሚያስገቡት ማሽነሪ ኢኩፕመንት ለኢንቨስትመንታቸው ማለት ነው። ሁሉም አይነት ማሽነሪ እና ኢኩፕመንት አስፈላጊዎች ከቀረጽ ነጻ ይገባላቸው። ሁለተኛ ወደ ኦፕሬሽን ከሄዱ በኋላም ምርት ማምረት ሲጀምሩ ከ2-8 ዓመት ሊለያይ የሚችል እንደ ምርቱ አይነት እንደ ኤክስፖርት ወይም የሎካል መሆኑ በተለያየ መልክ እስከዚህ ድረስ የግብር እፎይታ ያገኛሉ። ከ2-8 ዓመት ባለ ሬንጅ ማለት ነው። እንደየ አይነቱ እንደየ አካባቢው እንደዚህ ይለያያል። እንደ ኤክስፖርትም እንደ የሎካል ኢምፖርት ሰብስቲሽን ተለያይቶ ይሄ ሁሉ እፎይታ ይሰጣል። ሌሎች የባንክ ብድር ነው። የባንክ ብድር በተመጣጣኝ ኢንተረስት ሬት ለመስጠት መንግስት ዝግጁ ነው። እንዲያውም አሁን ለባንክ የሚሰጠው ድጋፍ ከዚህ በፊት ኢርማርክ ያደረገው በጀት እጅጉን በጣም ከፍ ያለ እንደሆነ ነው ለመግለጽ የምፈልገው። ከዚህ በፊት የነበረው የዚህ የሲንግል ቦሮወር ሊሚት የሚባል ነገር ነበረ። አንድ ተበዳሪ የሚበደረው መጠን ከአጠቃላይ የባንኩ 20% መብለጥ የለበትም የሚል አሁን የሁሉ ተነስተዋል። ኦልሞስት ከእጥፍ በላይ ሆነዋል። ስለዚህ የሁሉ ለማበረታታት ነው። መሬት ያው ኢንዱስትሪ ቅድሚያ ያለው ስለሆነ በሁሉም ክልሎች አዲስ አበባም ጭምር መሬት ለጀኒን ኢንቨስተር ለመስጠት ዝግጅት አለ። እርግጥ አዲስ አበባ ያው እንደሚታወቀው ትንሽ በብዛት ያው እየሞላ ስለሆነ መሬት ለማግኘት ያው ትንሽ ጊዜ ሊወስድ ይችል ይሆናል። ሌሎች ክልሎቻችን ግን እየተጠባበቁ ነው። ስለዚህ ክልል መስተዳድሮች መሬት ለኢንዱስትሪ ቅድሚያ በመስጠት ኢንክሉዲንግ አዲስ አበባ ማለት ነው። እንዲያውም ለኢንዱስትሪ ከሆነ በጨረታ በምን ሳይሆን በድርድር ያው የኢንቨስትመንት ፕሮፖዛሉን አቅርበው እንደዚህ የሚገኝ መሆኑን ነው።
እንግዲህ በኢንዱስትሪው ዘርፍ የተሰማሩ ባለሀብቶችንም በምናነጋግር ጊዜ፣ በዘርፉ ደግሞ ባለሙያ የሆኑ የምጣኔ ሀብት ባለሙያዎችን ስናነጋግር በመሬትና በአስተዳደር ማበረታቻዎች ረገድ መንግስቱ ያስቀመጣቸው ጥሩ መስፈርቶች ቢኖሩም ግን በትግበራው ላይ ሲመጣ በተለይ የአካባቢ አስተዳደሮች ሁኔታውን በግልጽ የመረዳት ችግር እንዳለ ነው የሚገልጹት። ይሄ ደግሞ የአስተዳደራዊ ማነቆ እንደሆነባቸው ይገልጻሉ። ይህንንስ ለማሳለጥ ምን ስራ ታቅዷል ወደፊት?
ይህ እንግዲህ ራሱ GCP 2 እንግዲህ ለአጠቃላይ ለፌዴራል መንግስት የተደራጀ ሳይሆን በአጠቃላይ በሀገር ደረጃ ሁላችንን ኢምፕሊመንት የምናደርገው ነው። ስለዚህ እንደተባለው በዚህ በመሬት አቅርቦት ዙሪያ ያው የሚወስደው ጊዜ አንዳንድ ቦታ ረዘም ያለ ጊዜ ስለሚወስድ ይህንን ለማፍጠን ክልሎች በየደረጃው በየአስተዳደር ደረጃ ከተማ ደረጃ ሊሆን ይችላል፣ በዋና ከተማ፣ ዞን ከተሞች እና በተለያዩ የከተማ ደረጃዎች የክልል መስተዳድሮች ይህንን አውቀው የተቀመጠላቸውን ግብ ለማሳካት ራሱ እቅዱ ይህንን መስተካከል እንዳለበት ስለሚጠይቅ አይ ቲንክ ይሄ ደግሞ በሁሉም የህብረተሰባችን ክፍል ባለቤትነት ያገኘ ስለሆነ ይህንን ግብ ለማሳካት ሁሉም ይረባረባል። ይህም አቅጣጫ ተሰጥቷል።
እንግዲህ እስቲ ከውጭ የሚመጡ ባለሀብቶችን በተለይ በግሉ ዘርፍ እንመልከትና በኢትዮጵያ በኢንዱስትሪ ዘርፍ በስፋት ገንዘባቸውን የሚያወጡት የትኞቹ ሀገሮች፣ የትኞቹ አካባቢ ባለሀብቶች ናቸው?
በዋናነት የቻይና ባለሀብቶች አሉ፣ የህንድ ባለሀብቶች አሉ፣ በስፋት የቱርክ ባለሀብቶችም በስፋት ይገኛሉ። እና ያው ከተለያዩ የኤዥያ ኢንቨስተሮች አሉ፣ አውሮፓም አሜሪካም አለ።
እንግዲህ የንግድ ስምምነቶቹን እስኪ ይግለጹልን። በተለይ የኢንዱስትሪ ዘርፉ ላይ የግል ባለሀብቶች መዋለ ንዋይ እንዲያፈሱ ያበረታቷቸው ወይም ያደረጓቸውን ምክንያቶች ለመመልከት ይህንን ጥያቄ የማነሳው የዩናይትድ ስቴትስ መንግስት አጎዋ የሚባል ህግ አለው። ከሰሃራ በስተደቡብ ያሉ ሀገሮች ውስጥ የተፈቀደላቸውና የስምምነቱ አካል የሆኑ ሀገሮች ወደ ዩናይትድ ስቴትስ ገበያ በተወሰነ ደረጃ እሴት የጨመሩ የኢንዱስትሪና የግብርና ምርቶችን እንዲልኩ፣ አውሮፓ ደግሞ ሁሉም ነገር ከጦር መሳሪያ ውጭ የሚል የንግድ ስምምነት ወስዷል ከአፍሪካ ሀገሮች ጋር። እነዚህ የፈጠሩት እድል ምን ያህል ነው?
ከድሮም ጀምሮ ሰፊ ነው። ነገር ግን ይህን እድል ለመጠቀም የተሻለ አቅም መኖር አለበት። እስካሁን ድረስ ይሄ ግሮዝ ኤንድ ኦፖርቹኒቲ አጋዋ የሚባለው አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት ይሄ ከተሰጠ ቆይቷል። በተለይ የመጀመሪያው 5 ዓመት አንዳንድ ሀገሮች የተጠቀሙበት ቢሆንም እኛ ጉል የሆነ ጥቅም አግኝተንበታል ለማለት አይቻልም። ይሄ ይሆን የቻለው የገበያ እድል ነው የሰጡ እንጂ የተመረተው ነገር ሁሉ ይወስዳሉ ማለት አይደለም። እነሱ በሚፈልጉት ጥራት፣ መጠን እና የማቅረቢያ ጊዜ ማቅረብ አቅም ይጠይቃል እና በሚፈልጉት ጥራት የማምረት ሁኔታ ይጠይቃል። እስካሁን ድረስ በተለይ የመጀመሪያዎቹ እንትኖች በደንብ ገና ኢንዱስትሪው በይበልጥ ተጠናከረ ስላልነበረ አልተጠቀምንበትም። ያለፈውም ጊዜም ቢሆን የሚፈለገውን ያህል አልተጠቀምንበትም። ዞሮ ዞሮ ግን ጥቅም ማግኘት ጀምረናል። ከሁሉም በላይ አሁን በይበልጥ እንጠቀምበታለን የምንለው አሁን ሰዓት። በአሁኑ ሰዓት ለምንድን ነው የሚባለው? አሁን በተሻለ ደረጃ እንገኛለን። የውጭ ባለሀብቱም የሀገር ውስጥ ባለሀብቱም የተሻለ የማምረት አቅም አዳብሯል። በዚህ በሚቀጥሉት 2-3 ዓመታትም ከፍተኛ አቅም እንፈጥራለን። ለምንድነው አሁን ደግሞ በተለይ በዓለም ትላልቅ ገዢዎች የሚባሉ ወደ ሀገራችን እየገቡ ናቸው። ገዢዎች አሁን እንደነ H&M የሚባል የስዊድሽ ግን ዓለም አቀፍ ኔትወርክ ያለው ገዢ ኩባንያ፣ እንደነ ካርፉር የሚባሉ እንደነ ወልማርት በለው ለወልማርት የሚያቀርቡም አሉ ሌሎች። እነዚህ ሀገራችን ውስጥ ገብተዋል። አሁን እነሱ በመግባታቸው ራሱ ለእነሱ የሚያመርቱ ባለሀብቶች ሁሉ እየመጡ ናቸው።
ምን ያህል ግን ዝግጁ ናቸው? ምክንያቱም እነኚህ ትልልቅ ኩባንያዎች በሚመጡ ጊዜ ወልማርትን ብንመለከት አጠቃላይ ካፒታላቸው የሳብ ሳሃራን አፍሪካ አጠቃላይ ዓመታዊ ምርት በሶስት እጥፍ ሊደርስ ይችላል። እንዲያውም ከነኚህ ኩባንያዎች ጋር በምትደራደሩ ጊዜ፣ ገበያ በምትከፍቱ ጊዜ እንግዲህ ወልማርት የተለያዩ ሸቀጣሸቀጦችን ነው የሚሸጠው። ከጉልት ቸርቻሪዎች ጀምሮ ሕይወታቸው ይመለከታልና ምን ያህል የሀገር ውስጥ ባለሀብቱን በሀገር ውስጥ ደግሞ የሚሰሩ ጥቃቅንና አነስተኛ የንግድ ተቋማትን እንዳይጎዳ አድርጋችሁ ነው የምታመጧቸው? ድርድሩ ምን ይመስላል?
እስከዚህ በሚጎዳ መልክ ሳይሆን የውጭ ኢንቨስተር መቼም ያው ኢንቨስት ካደረገ ቴክኖሎጂ ሽግግር ይገኛል፣ ትስስርም አለ። የውጭ ከኖረ እኮ ብቻውን አይሰራም፣ ያው ተሳስሮ ነው። ባለሀብቶችን የሚጎዳበት የለም፣ ኢምፕሎይመንትም ይፈጥራል።
አቶ ታደሰ ኃይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ ለሰጡን ማብራሪያ አመሰግናለሁ።
አሜን ወንድም፣ ለእናንተም መልካም ጊዜ ይሁንላችሁ። አመሰግናለሁ።
ሄኖክና እንግዳውን እኔም አመሰግናለሁ። አድማጮች፣ ወደ ምሽቱ መጨረሻ ቅንብር ነው የምወስዳችሁ። የሙዚቃው ንጉሥ ጥላሁን ገሰሰን በራሱ በጥላሁን ዘፈኖች ያስታወሰውና ያወደሰው ዳዊት ጽጌ ለሶስት ዓመታት የተካሄደው የባላገሩ አይድል ውድድር አሸናፊ ድምፃዊ ሆነ ይላል እስክንድር ፍሬው ባጠናቀረው ዘገባው። ውድድሩ በጥላሁን የልደት ቀን ከትላንት በስቲያ መስከረም 17 ቀን በደመቀ ሁኔታ መጠናቀቁን ጠቅሶ ተከታዩን አቀናብሯል።
በአሜሪካ የሚካሄደውን አሜሪካን አይድል መነሻ ያደረጉ የኪነ ጥበብ ዘርፍ ውድድሮች በኢትዮጵያ መካሄድ ከጀመሩ እንሆ ወደ 10 ዓመታት ተቆጥረዋል። ከነዚህ ዋነኛው የሆነውና በሁለገቡ የኪነ ጥበብ ባለሙያ አብርሃም ወልዴ የሚዘጋጀው የባላገሩ አይድል ውድድርም ነው ትናንት በደማቅ ሁኔታ የተጠናቀቀው። ከአዲስ አበባ እስከ ክልል ከተሞች፣ ከተናጥል እስከ ቡድን ውድድሮች የተካተቱበት ይህ የባላገሩ አይድል ትናንት በሚሊኒየም አዳራሽ በተካሄደ ስነ ስርዓት ተጠናቋል። በተናጥል የዳንስ ውድድር ያሬድ ኬኔ አሸናፊ ሆኗል።
ዳኞች ውጤቱን አስልተው በነገሩን መሰረት ከአራቱ የተናጠል ተወዳዳሪዎች መካከል ያሬድ ኬኔ አንደኛ ወጥቷል።
አምስት የዳንስና የውዝዋዜ ቡድኖች ለፍጻሜ በደረሱበት የቡድን ውድድር ደግሞ ኢትዮጵያዊነት የባህላዊ የውዝዋዜ ቡድን አሸናፊ መሆኑ ይፋ ሆኗል።
በዳኞች ተመዝነው በአድማጭ ተመልካቹ ምርጫ የከፍታ ድምፅ አግኝተው ከአምስቱ የቡድን የውዝዋዜ አባላት ውስጥ የአንደኝነት ደረጃን ያገኙት ኢትዮጵያዊነት የባህላዊ ውዝዋዜ ቡድን
የባላገሩ አይድል የማጠቃለያ ስነ ስርዓት የተካሄደው በኢትዮጵያዊው የሙዚቃ ንጉስ በጥላሁን ገሰሰ የልደት ቀን ነው። በዚህ ዕለት ጥላሁን ገሰሰ የታሰበበት የታወሰበት የተሻለ መድረክ አልነበረም። ይህ በተለይ በድምጻውያን መካከል በተካሄደው የፍጻሜ ውድድር ተንጸባርቋል። ማህሌት ነጋሽ፣ ሜላት መንገሻ፣ ቢኒያም ሸቱ፣ ባልከው አለሙ፣ ኢሳያስ ታምራትና ዳዊት ጽጌ ለፍጻሜ የቀረቡ የድምጽ ተወዳዳሪዎች ነበሩ። በራሱ በጥላሁን ዘፈኖች ጥላሁንን ያሞገሰው ያስታወሰው ዳዊት ጽጌ አሸናፊ ሆኗል። የ300,000 ብር ሽልማትም ተበርክቶለታል።
Is
የባላገሩ አይደል ዋና አዘጋጅ ከሆነው ተወዳጁና ሁለገቡ የኪነጥበብ ሰው አብርሃም ወልዴ ጋር ለመመለስ ሞክራለሁ። ለዛሬው ዳዊት ጽጌ ጥላሁንን ለማሞገስ በተጫወተው አሸናፊም በሆነበት የራሱ የጥላሁን ዘፈን ለሰናበት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ፏፏቴ ኮርቶ በሚወርደው እንዳንበሳ ሞገስ ልብን በሚያረደው በጆሮ ገብ ድምጽ ጌታህን ለማክበር እንዲህ ብለማዜም ተመኝተህ ነበር። በስውር ጥበብ ሳይገባኝ ያከበርከኝ በሰላም በጤና በሰንፈቅ የከበብከኝ ምስጋና አላቅረብ በዘማሬ የድረስል ለዓለምና ለዘላለም ክብርል ምስጋና አላቅረብ በዘማሬ የድረስል ለዓለምና ለዘላለም ክብርል
ዳዊት ጽጌ ወጣቱ ድምጻዊ በርግጥም ሽልማቱ የሚናገረውን ያህል ግሩም ድምጽ ነው ያለው። የጥላሁን ገሰሰን ዜማዎች የሚጫወቱ የበረከቱትን ያህል ብዙዎቹም ጥሩ አድርገው የሚጫወታቸውን ያህል አንድ ሌላ ጥሩ ድምጻዊ የተገኘ ይመስላል። ወደፊት ከዳዊት ጋር ወግ ይኖረናል ብለን ተስፋ እናደርጋለን። አድማጮች ታዲያ ለረጅም ዘመናት ከግማሽ ምዕተ ዓመት ያላነሰ ጊዜ የሙዚቃውን መድረክ ተቆጣጥሮ የቆየው ጥላሁን ዛሬም በአድናቂዎቹና የሱን ስልቶች በሚጫወቱት ዳግም ከኛ ጋር ለመቆየት የታደለ ይመስላል። የጥላሁንን ዜማ ታዲያ ለሌላ ጥላሁን ዜማ እንድናቀብለው ጥቂት ደቂቃዎች አሉ እያለች ነው ሲሆን ተከታዩን ዜማ እናክልና እስከ ስርጭታችን መዳረሻ እናቀርባቸው። አቋቋምሽማ ይላል ጥላሁን በሌላ ዜማው ደግሞ በጥላሁን በገዛ ድምፁ ደግሞ ከአድናቂዎች ወይም እሱ ነገር ተከትለው ዜማዎቹን ከሚያንጎራጉሩት በራሱ ደግሞ የተጫወተውን አቋቋምሽን ማን ነበር የሰማ ነው። አድማጮች፣ በርከት ያሉ ዝግጅቶች በምሽቱ ሶስት ሰዓት ዝግጅታችን ወይም ፕሮግራማችን ላይ ይጠብቋቸዋል። ሰባኛው የተባበሩት መንግስታት ጠቅላላ ጉባኤ ዛሬም የትኩረታችን ርዕስ ነው። በርከት ያሉ ከዚያው ከስፍራው የተጠናቀሩ ዘገባዎች ይኖሩናል። ዲሞክራሲ በተግባር ሳምንታዊው ቅንብር የውይይት ርዕስ ይዟል። የሚያነጋግር ብዙዎቻችሁም ልትሳተፉበት የሚችሉ ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን ታዲያ የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ሲድራክ ፍራንክሊን ጋር በመሆን በዚሁ ይሰናበታለሁ። 3 ሰዓት ላይ እንገናኝ። መልካም ምሽት።
This program has come to you from the Voice of America, Washington.